the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መጋቢት 1 2009 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባትና
ጤና ይስጥልን፣ እኔም ቆንጂት ታዬ ነኝ።
ብርሃን ኃይሉ ፕሮግራሙን ትመራለች። እንዲሁም ጆ ጊል የቴክኒክ መሳሪያዎች ላይ ይገኛል። በኦሮሚያና በኢትዮጵያ ሶማሌ ክልሎች አዋሳኝ ወረዳዎች በታጣቂዎች ይፈጸማል የተባለውን ጥቃት ለማስቆም የሁለቱ ክልሎች መንግስታት በጋራ እየሰሩ ናቸው ብለዋል የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ።
በሽታው ያለው በህዝቦች መካከል ስላይደለ መፍትሄውም ያለው ህዝቦችን አንድ ላይ በማስተሳሰር ይሄን እኩይ ተግባር የሚፈጽሙ የጸጥታ ኃይሎችንም ሆነ አመራሮችን አደብ እንዲገዙ ማስደረግ ላይ ነው። ያጋጩት አመራሮቹ እንደሆኑ በግልጽ ታውቋል።
ዝርዝሩ በአብይ ርዕስ ይቀርባል። ለአርዕስተ ዜናው ቆንጅት።
የተባበሩት መንግስታት የረድኤት ሰራተኞች በደቡብ ሱዳን በአራት በረሃብ የተጠቁ አካባቢዎች ምግብና ሌሎችም የሰብአዊ አቅርቦት እያደሉ ናቸው። በሕክምና ለበርካታ ሳምንታት በውጭ ሀገር የከረሙት የናይጄሪያው ፕሬዚደንት ሙሐማዱ ቡሃሪ ወደ ሀገራቸው ተመልሰዋል። ዩናይትድ ስቴትስ በያዝነው ዓመት ለሁለተኛ ጊዜ የሶማሊያ ፍልሰተኞችን ወደ ሀገራቸው መለሰች የሚሉትና ሌሎችም አሉ።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በደቡብ ሱዳን ዩኒቲ ግዛት ረሃብ በገባባቸው አራት ወረዳዎች ረድኤት ሠራተኞች ምግብ እያደረሱ ናቸው። እርዳታው እየደረሰ መሆኑን የገለጸው የተባበሩት መንግሥታት ድርጅት ነው። ከጄኔቫ ሊሳ ሽላይን ተጨማሪ ዘገባ አላት። አዲሱ አበባ ያቀርበዋል።
የተባበሩት መንግሥታት ድርጅት የረድኤት መሥሪያ ቤት ለአራቱ የዩኒቲ ክፍለ ግዛቶች ምግብ ማደል የጀመረው እንደ አውሮፓ አቆጣጠር ባለፈው የካቲት 20 ቀን አካባቢው በድርቅ መጎዳቱን ድርጅቱ ራሱ ይፋ ባደረገበት ወቅት ነው። ያኔ የቀረበው የድርጅቱ ዘገባ ወደ 100 ሺህ የሚጠጉ ሰዎች በከፋ ረሃብ ሕይወታቸውን ሊያጡ እንደሚችሉ፣ ከአንድ ሚሊዮን በላይ የሚሆኑት ደግሞ ለድርቅ እንደተጋለጡ ያመለከተ ነበር። በአካባቢው አስጊ የጸጥታ ሁኔታ የተነሳ የድርጅቱ የዓለም ምግብ ፕሮግራም WFP ከአየር የተመጣጠነ ምግብና የጤና መገልገያዎችን እያደለ ሲሆን የWFP ቃል አቀባይ ቤቲና ሉሼር ለቪኦኤ ሲናገሩ የጸጥታ አለመኖር ምግብ ለጫኑ ካሚዮኖች አስጊ እስከሆነ ድረስ ብቸኛው አማራጭ ምግብ ከአየር ማደል ይሆናል ይላሉ።
የረድኤት ሰራተኞች ምግብ ማደል ካቃታቸው ረሃብ መከሰቱ አይቀሬ ነው። አሁን በአካባቢው የሚታየው ሀቅም ይኸው ነው። ያን አካባቢ በተደጋጋሚ ለዓመታት ያህል ከረሃብ ለመታደግ ጥረት አድርገናል። አሁን እንደገና ነዋሪዎቹ ለከፋ ረሃብ ተጋልጠዋል። ለምግብ አቅርቦቱ መተላለፊያ ማግኘት ግድ ነው።
የሰብአዊ ጉዳዮች ማስተባበሪያ ድርጅት ኃላፊ ያንስ ላያኬ በዚህ አባባል ይስማማሉ።
የረድኤት ሰራተኞቹን ለመመለስ ጥንቃቄ የተሞላበት ውይይት ተካሂዷል። ወሳኝ ምላሽ ይሹም ነበር። ይሁንና አስፈላጊ የሆኑ 28 ሰራተኞች ሊመለሱ ያልቻሉበት ሁናቴ ነው የተከሰተው።
የተባበሩት መንግስታት ድርጅት የሕይወት አድን ፕሮግራም በቂ ድጋፍና ድጎማ ባለመገኘቱ እንደተሰናከለም ሊክ ተናግረዋል። አሁን የተገኘውም ከተፈለገው በጣም ያነሰ ማለትም 1.6 ሚሊዮን ዶላር ብቻ እንደሆነ ነው የገለጡት።
የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር የሆኑት ዶክተር መረራ ጉዲና የዋስ መብታቸው እንዲከበር ያቀረቡትን ጥያቄ ውድቅ አደረገ። ፍርድ ቤቱ ወደ ቃሊቲ ማረሚያ ቤት እንዲዛወሩና የክስ መቃወሚያ ካላቸውም እንዲያቀርቡ አዟል። ዶክተር መረራ በፍርድ ውሳኔ ማዘናቸውን ችሎቱ ገልጿል። በመጽሔት ዝርዝር ዘገባ አለን።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ በያዝነው የአውሮፓውያኑ ዓመት 2017 ለሁለተኛ ጊዜ የሶማሊያ ፍልሰተኞችን ወደ ሀገራቸው መልሳለች። 68ቱን ሶማሌዎች የያዘ አውሮፕላን ዛሬ ሞቃዲሾ አደን አዴ አውሮፕላን ማረፊያ ደርሷል። ተመላሾቹ በዩናይትድ ስቴትስ የኢሚግሬሽንና ጉምሩክ ግብረ ኃይል አባላት የታጀቡ ሲሆን እንደደረሱ ለሶማሊያ ባለስልጣናት አስረክቧቸዋል ተብሏል። ከተመላሾቹ አንደኛው ኑር መሐመድ ማህሙድ ለአሜሪካ ድምጽ የሶማሊኛ አገልግሎት ሲናገር ዩናይትድ ስቴትስ ለመድረስ በሁለት ወራት ጊዜ ውስጥ ከአስር በላይ ሀገሮችን አቆራርጫለሁ ብሏል። ወደ ሀገሩ ከመላኩ በፊትም ፍሎሪዳ ውስጥ ለ20 ወራት መቆየቱን ጨምሮ አስረድቷል። የሶማሊያ የሀገር ውስጥ ደህንነት ተጠባባቂ ሚኒስትር አብዲ ራዛክ ኦማር ሞሐመድ ለመንግስቱ መገናኛ ብዙሃን በሰጡት መግለጫ ተመላሽ ስደተኞቹ ሞቃዲሾ ከመድረሳቸው በፊት መንግስት መረጃው ደርሶታል ብለዋል። የፍልሰተኞቹን መመለስ ጉዳይ አስመልክቶ ግን በዩናይትድ ስቴትስና በሶማሊያ መንግስታት መካከል የተደረሰ ስምምነት የለም ያሉት ሚኒስትሩ እነኚህኞቹ ግን በተያዙበት ወቅት ችግር ገጥሟቸው ወደ ሀገራቸው እንዲመለሱ የጠየቁ ናቸው ሲሉ አክለው አብራርተዋል። በዋሽንግተን የሶማሊያ አምባሳደር አህመድ ኢሴ አዋድም በማቆያ ማዕከሎችና እስር ቤቶች የነበሩት ፍልሰተኞች ወደ ሀገራቸው ለመመለስ እንደሚፈልጉ ለኤምባሲው በላኩት ደብዳቤ ጠይቀዋል ብለዋል። ሶማሊያ ፕሬዚደንት ትራምፕ ለሁለተኛ ጊዜ ያወጡት የጉዞ እገዳ ከሚመለከታቸው 6 ሀገሮች ውስጥ አንዷ መሆኗ ይታወቃል።
ኮብራ አንጃ በሚል ቅጽል ስም የሚጠራው የደቡብ ሱዳን ዲሞክራሲያዊ ንቅናቄ ሰሞኑን መቋቋሙ የተገለጸውን በጀነራል ቶማስ ሲሪሎስ ዋካ የሚመራውን የብሔራዊ መድን ግንባር መቀላቀሉን አስታወቀ። ጀነራል ካሊድ ቡትሩስ ቦራ በውል ካልተገለጸ ቦታ ለቪኦኤ በሰጡት ቃል የፕሬዚደንት ሳልቫኪርን መንግስት ለመውጋት ስዋካን ባለን አቅም ልናግዝ ገብተናል ብለዋል።
ለሕክምና በውጭ ሀገር ለበርካታ ሳምንታት የከረሙት የናይጄሪያው ፕሬዚደንት ሙሐማዱ ቡካሪ ወደ ሀገራቸው ተመልሰዋል። ይሁን እንጂ ለጊዜው ምክትል ፕሬዚደንቱ በሀገሪቱ ጉዳዮች አመራር መስጠታቸውን እንደሚቀጥሉ ፕሬዚደንቱ አስታውቀዋል። ቡካሪ ዛሬ ጠዋት በአውሮፕላን ተሳፍረው ካዱና ከተማ ከደረሱ በኋላ በሄሊኮፕተር ወደ መዲናዋ አቡጃ ሲገቡ ምክትል ፕሬዚደንቱ የሚ ኦሲ ባጆ እና ከፍተኛ ወታደራዊ ሹማምንት ተቀብለዋቸዋል። ቡሃሪ ባደረጉት አጭር ንግግር የህመማቸውን አይነት አልገለጹም። ለንደን ውስጥ ባሳለፉት የ7 ሳምንታት ጊዜ ግን ደም ተሰጥቶኛል ብለዋል። እጅጉን ተሽሎኛል፣ ነገር ግን ከጥቂት ሳምንታት በኋላ ቀጣይ የሐኪም ክትትል ሊያስፈልገኝ ይችላል ብለዋል ፕሬዚደንቱ። የ74 ዓመቱ ፕሬዚደንት ቡሃሪ በለንደን ቆይታቸው በአደባባይ ባይታዩም የጎበኛቸው ሰዎች ባነሷቸው ፎቶቻቸው ላይ ግን በጣም ከስተው ይታያሉ። የፕሬዚደንቱ ጽህፈት ቤት ምን እንደታመሙ ለመናገር ፈቃደኛ አልሆነም። ሌጎስ የሚገኝ ኤስቢኤስ ኢንቴሊጀንስ የተባለ ድርጅት ግን በፎቶአቸው አኳኋን ካየነው ፕሬዚደንቱ በጣም እንደታመሙ ያስታውቃል ብሏል።
የደቡብ ኮሪያ ሕገ መንግሥታዊ ፍርድ ቤት በሙስና ወንጀል የተጠረጠሩት የሀገሪቱ ፕሬዚደንት ፓርክ ጊዩንሂን ከስልጣን ወርደው ክስ እንዲመሠረትባቸው ወሰነ። ፍርድ ቤቱ ፕሬዚደንቷ ስልጣን እንዲለቁ የወሰነው ዛሬ በሙሉ ድምፅ ነው። ተጠባባቂ ጠቅላይ ዳኛው ሊዩንግ ሚ ዋና ከተማይቱ ሶል የፍርድ ቤቱን ብይን ሲያነቡ በሀገሪቱ ዜና ማሰራጫዎች በቀጥታ ተላልፏል። ፕሬዚደንቷን በሙስና በምግባረ ብልሽነትና በግድ የለሽነት ወንጀል ከስልጣን እንዲወገዱ ባለፈው ታህሳስ የሀገሪቱ ፓርላማ ያሳለፈውን ውሳኔ 8ቱም የሕገ መንግሥታዊው ፍርድ ቤት ዳኞች ደግፈውታል። ፓርክ ከረጅም ጊዜ ጓደኛቸው ቾይ ሱን ሲል ጋር ተመሳጥረው የሀገሪቱን ትላልቅ ኩባንያዎች አጠራጣሪ ለሆኑ 2 የበጎ አድራጎት ድርጅቶች ከ69 ሚሊዮን ዶላር በላይ እንዲሰጡ አስገድደዋል ተብሎ የቀረበባቸው ክስ ከባድ የሕገ መንግሥት ጥሰትን የሚመለከት መሆኑን ፍርድ ቤቱ ጠቅሷል። የ64 ዓመቷ ፓርክ ከሥልጣን መወገድ በዲሞክራሲያዊ መንገድ የተመረጡ የመጀመሪያ የደቡብ ኮሪያ ፕሬዚደንት ያደርጋቸዋል ተብሏል። ከሥልጣን በሚያወርድ ወንጀል ለመከሰስ ግን 2ኛ መሆናቸው ነው። በ2004 ዓ ም በአውሮፓውያኑ የዘመን አቆጣጠር ፕሬዚደንት ሮ ሙይ ሁን ምክር ቤቱ ካሰናበታቸው ከ2 ወራት በኋላ ፍርድ ቤቱ ወደ ሥልጣን መልሷቸው ነበር። ፓርክ ወንጀሉን አልፈጸምኩም ሲሉ በተደጋጋሚ አስተባብለዋል። በደቡብ ኮሪያ ሕገ መንግሥት መሠረት ተጠባባቂው ፕሬዚደንትና ጠቅላይ ሚኒስትር ሂዩን ኪዮ አን በሁለት ወር ውስጥ አዲስ ፕሬዚደንታዊ ምርጫ ማዘጋጀት አለባቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ማርክ ቶነር ከጠቅላይ ሚኒስትሩ ጋር በተጠባባቂ ፕሬዚደንትነት ቆይታቸው ተባብረን የደቡብ ኮሪያ ሕዝብ ከሚመርጠው ማናቸውም ፕሬዚደንት ጋር በውጤታማ ግንኙነት ለመስራት በጉጉት እንጠብቃለን ብለዋል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መጋቢት 1 2009 ዓ.ም ምሽት ፕሮግራም ነው።
ኢትዮጵያ በአስቸኳይ ጊዜ አዋጅ ውስጥና የድህረ አስቸኳይ ጊዜ አዋጁ አቅጣጫዎች።
ከአስቸኳይ ጊዜ አዋጁ በፊት የነበሩ ጥያቄዎች የተለያዩ ጥያቄዎች ናቸው፣ ግን ወጥ የሆነ መልክ ይዘው የስርዓት ለውጥ ነው፣ የመዋቅር ለውጥ ነው፣ የተለያዩ ፌቲ እዛና እዚህ የሚታዩ ችግሮች የሚገለጽበት ጥያቄ ነው ወይ የሚለው ነገር በተሟላ መልኩ ይሄ ነበረ ጥያቄ ብሎ ማስቀመጥ የሚቸግር ይመስለኛል።
አቶ አተክልት አምባይ ከአዲስ አበባ።
ይሄ የአስቸኳይ ጊዜ አዋጅ በሚቆምበት ጊዜ ተመልሶ የሚመጣ ምናልባትም ደግሞ ከመጣ በጣም ኃይል ጨምሮ ሊመጣ የሚችል ህዝባዊ አመፅ ሲመጣ ይታየኛል። ማህበረሰቡ ጥያቄ ብሎ ያነሳቸው ነገሮች መንግስት የሚያያቸው ይመስለኛል። ምናልባት በትርጉም ሁላችንም ያማረንን ነገር መርጠን ሊሆን ይችላል። እኔ እንዳየሁት መዋቅራዊ የሆነ ለውጥ የሚጠይቅ የህዝብ ጥያቄ ነው ያለው።
አቶ ፈቃደ ሸዋቀና ከዋሽንግተን ዲሲ ናቸው። አሁን የሰማናቸው እሰጥ አገባ በሁለተኛው አጋማሽ ይዟቸው ይቀርባል። እንድታደምጡ እንጋብዛለን።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በኦሮሚያና በኢትዮጵያ ሶማሌ ክልሎች አዋሳኝ ወረዳዎች በታጣቂዎች ይፈጸማል የተባለውን ጥቃት ለማስቆም የሁለቱ ክልሎች መንግስታት በጋራ እየሰሩ መሆናቸውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታውቀዋል። ፌዴራል መንግስቱም የቅርብ ድጋፍ እያደረገ ነው ብለዋል ጠቅላይ ሚኒስትሩ። በግጭቶቹና በጥቃቶቹ ውስጥ እጆቻቸውን አስገብተዋል የተባሉ የአመራር አባላት መኖራቸውንም አቶ ኃይለማርያም ተናግረዋል። እስክንድር ፍሬው ከአዲስ አበባ ዝርዝሩ ልኳል።
በኦሮሚያና በኢትዮጵያ ሶማሌ ክልል አዋሳኝ ወረዳዎች በታጣቂዎች የሚፈጸመውን ጥቃት በተመለከተ ጠቅላይ ሚኒስትር ኃይለማርያም አስተያየት ሲሰጡ የመጀመሪያው ነው። ሰሞኑን እየተከበረ ያለውን ዓለም አቀፉን የሴቶች ቀን አስመልክቶ ከተለያዩ የአገሪቱ አካባቢዎች ከመጡ 2500 ሴቶች ጋር በጽህፈት ቤታቸው የተወያዩት ጠቅላይ ሚኒስትሩ ከቀረቡላቸው ጥያቄዎች አንዱ ይህንኑ የታጣቂዎች ጥቃት መነሻ ያደረገ ነበር።
በተለያዩ በኦሮሚያ ዞኖች አካባቢ በድንበር አካባቢ ብዙ ችግር አለ። ይሄ ደግሞ የመጀመሪያው ተጠቂ ህጻናትና ሴቶች ናቸው። ይህንን በአጭሩ እንድቀጭና እንድቆም ምን ታስቧል?
ጠቅላይ ሚኒስትር ኃይለማርያም በሰጡት ምላሽ ችግሩ የተፈጠረው በህዝቦች መካከል አለመሆኑን አስታውሰዋል።
በሽታው ያለው በህዝቦች መካከል ስላይደለ መፍትሄውም ያለው ህዝቦችን አንድ ላይ በማስተሳሰር ይሄን እኩይ ተግባር የሚፈጽሙ የጸጥታ ኃይሎችንም ሆነ አመራሮችን አደብ እንዲገዙ ማስደረግ ላይ ነው። ያጋጩት አመራሮቹ እንደሆኑ በግልጽ ታውቋል። ስለዚህ የተጣሩ እና የተለዩ አመራሮች አሉ። እነዚህን ህጋዊ እርምጃ በመውሰድና ህዝቦቹ ተቀራርበው ይሄን ሁኔታ ራሳቸው እንደሚፈቱት እርግጠኛ ሆነን መናገር ይቻላል።
ለችግሩ ልባት ለመስጠት በሁለቱ ክልላዊ መንግስታትና በፌዴራል መንግስቱም ጭምር ጥረት እየተደረገ መሆኑንም አቶ ኃይለማርያም ጠቅሰዋል።
የሆነ ሆኖ የሁለቱ ክልል መንግስታት በጋራ እየሰሩ ነው ያሉት፣ የፌዴራል መንግስትም በተመሳሳይ መንገድ በቅርብ ድጋፍ እያደረገ ነው ያለው። ሂደቱን መፍታት ይቻላል።
ግጭቱ በኦሮሚያና በኢትዮጵያ ሶማሌ አዋሳኝ ወረዳዎች በሚኖሩ ህዝቦች መካከል የተፈጠረ ለመሆኑን ሁለቱ ክልላዊ መንግስታትም ተናግረዋል። ታጣቂዎቹ የሁለቱን ክልሎች መንግስታት ተቋማትና ህዝቡን እንደማይወክሉም ጠቅሰዋል። የኦሮሞና የኢትዮጵያ ሶማሌ ህዝቦች ለረጅም ዘመናት በፍቅርና በሰላም አብረው የኖሩ የተዋለዱና አንዱ የሌላኛውን ቋንቋ የሚናገሩ መሆናቸውንም አስተውሰዋል። ሁለቱ ክልሎች የታጣቂዎቹን መነሻ በተመለከተ ያላቸው ግምገማ ግን የተለያየ ነው። የኦሮሚያ ብሔራዊ ክልላዊ መንግስት የኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ በቅርቡ ለአሜሪካ ድምጽ ሲናገሩ ታጣቂዎቹ የሚመጡት ከኢትዮጵያ ሶማሌ ክልል መሆኑን አስረድተዋል።
ታሳስ ወር መጨረሻ አካባቢ ጀምሮ በተለያዩ ግዚያት ከኢትዮጵያ ሶማሌ የሚነሱ የታጠቁ ኃይሎች ጥቃት ሲፈጽሙ ቆይተዋል ማለት ነው። እንደ ኦሮሚያ ክልል መንግስት የነዚህ የታጠቁ ኃይሎች ይህንን የሚያደርጉት ከሁለት ዓላማ እንደሆነ ተገንዝበናል። አንደኛው የወሰን ማስፋፋት ዓላማ እንዳላቸው ነው የተገነዘብነው። እነዚህ ሰዎች ጥቃት ሲፈጽሙ በአካባቢው ያሉ የክልላችን ነዋሪዎች በሚሸሹበት ጊዜ የኢትዮጵያ ሶማሌን ክልል ሰንደቅ ዓላማ በመስቀል አካባቢውን የኢትዮጵያ ሶማሌ ክልል አካል ለማድረግ የሚሞክሩበት ሁኔታ ነው ያለው። በእርግጥ ከኢትዮጵያ ሶማሌ ክልል ጋር ከዚህ በፊት ከወሰን ጋር በተያያዘ የተወሰኑ አለመግባባቶች ነበሩ። ይህም 1997 ዓ.ም ላይ ህዝበ ውሳኔ ተካሂዶበት መፍትሄ እንዲያገኝ የተደረገበት ሁኔታ ነው ያለው። ከዚህ አንጻር በዚህ አግባብ የሚደረጉ ወሰን የማስፋፋት ፍላጎቶች በምንም አይነት መስፈርት ተቀባይነት የላቸውም። ምክንያቱም ህገ መንግስቱን መሰረት ባደረገ በህጋዊ መንገድ ህዝቡ ውሳኔውን አሳውቆ በህጋዊ መንገድ የተመለሰ ስለሆነ ማለት ነው።
የታጣቂዎቹ ሁለተኛ ፍላጎት ደግሞ ኢኮኖሚያዊ እንደሚመስል ነው አቶ አዲሱ ያስረዱት። የኦሮሚያ ክልል ለችግሩ መፍትሄ ለመስጠት በከፍተኛ የሐላፊነት ስሜት እየተንቀሳቀሰ መሆኑንም አመልክተዋል።
በዚህ ሂደት እንግዲህ ባለፉት ሁለት ወራት በሰዎች ህይወት በአካልና በንብረት ላይ ጉዳት ደርሷል። ይህም በመድረሱ የኦሮሚያ ክልል መንግስት ከፍተኛ ሀዘን ነው የሚሰማው። የኦሮሚያ ክልል መንግስት ከኢትዮጵያ ሶማሌ ክልልና ከፌደራል መንግስት ከሚመለከታቸው አካላት ጋር በመሆን ጉዳዩን በከፍተኛ ኃላፊነት ስሜት መፍትሄ ለመስጠት እየሰራ ነው ያለው።
የኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት በበኩሉ ታጣቂዎቹ የሚመጡት ከኦሮሚያ ክልል መሆኑን ነው የተናገረው። የክልሉ የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ እድሪስ اسماعيل በቅርቡ በስልክ ለአሜሪካ ድምጽ ሲናገሩ በተለያዩ የኢትዮጵያ ሶማሌ ክልል ወረዳዎች ጥቃት እየተፈጸመ መሆኑን ምሳሌ በመጥቀስ አብራርተዋል።
ደካሶፍቱ ምትባል ወረዳ ናት። በዚህ ወረዳ ላይ ብቻ አራት ቀበሌ ላይ ነው እንግዲህ ይሄ የታጠቀ ኃይሉ ከኦሮሚያ ተሻግሮ ገብቶ ጥቃት ህዝቡ ላይ ሲያደርግ የነበረው። ለምሳሌ ዱንጎ ምትባለው ቀበሌ ላይ ብቻ 42 ንጹሃን ሰዎች ነው የገደሉት በጥይት። እንግዲህ ቤታቸው ሁሉ ገብቶ ነው ንጹሃንን ጥቃት የፈጸሙባቸው ማለት ነው። ይሄ ስለዚህ አንዱ ማስረጃ ኬስ ነው የተነሳው የት ነው ጥቃት የተፈጸመው የሚለው ነገር የሚያሳይ ነው። እና ይህን ጉዳይ ኮማንድ ፖስቱም የሚያውቀው የመከላከያ ሰራዊታችን በአካባቢ የነበረው በእርግጥ በተጨባጭ ሁኔታ ያረጋገጠበት ሁኔታ አለ።
የኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት ቃል አቀባይ ለጥቃቱና ለተፈጠረው ችግር ተጠያቂ ያደረጉት በውጭ አሉ ያሏቸውን ኃይሎች ነው።
እኛ የምንገመግመው አሁን የኦሮሚያ መንግስት በኩል የጸጥታ ኃይል እንደዚህ ያደርጋል ሳይሆን እያልን ያለ ነው ጸረ ሰላማዎች ናቸው አሁን እጃቸውን አስገብቶ አሁንም የዛሬ ሁለት አመት ኦሮሚያን በሚበጠብጡበት ሁኔታ አሁን በተረጋጋ ሁኔታ ደግሞ ያለውን ነገር አሁንም በዚህ በድንበር አካባቢ ችግር የመፍጠር ስራና ህዝብን ጥቃት ከህዝብን ከማጋጨትና ሰላምን የመንሳት የአካባቢውን ሰላም መንሳት የሚል ነገር ስትራቴጂ ወስቶ ነው። ግልጽ ነው በኦሮሚያ ሚደን እኔን እየመራው እያለ ያለው ጆሀር።
እናም ሁለቱ ክልላዊ መንግስታት በአዋሳኝ ወረዳዎች እየተፈጸመ ያለውን ጥቃት በተመለከተ የየራሳቸውን ግምገማ አስቀምጠዋል። የሀገሪቱ መሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሰጡት አስተያየት ግን ጠቅለል ያለና የትኛውም ክልል በስም ያልተጠቀሰበት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የዕለቱን አብይ ርዕስ ዘገባ ነበር የሰማችሁት። የትንታኔ መጽሔት ይቀጥላል።
ኢትዮጵያ ውስጥ የኢንተርኔት አገልግሎት የተቋረጠባቸው አጋጣሚዎች በገቢውና በትርፉ ላይ ተጽዕኖ አላሳደሩም ብሏል ኢትዮ ቴሌኮም። በዚህ የኢትዮጵያ ዓመት የመጀመሪያ ስድስት ወራት ብቻ 11.91 ቢሊዮን ብር ያልተጣራ ትርፍ ማግኘቱንም አስታውቋል። ካለፈው አመት ጋር ተመሳሳይ ጊዜ ጋር ሲነጻጸርም ገቢውና ትርፉ ከፍተኛ መሻሻል የታየበት መሆኑን የኢትዮ ቴሌኮም የኮርፖሬት ኮሚኒኬሽንስ ስራ አስኪያጅ አቶ አብዱራሂም አህመድ ለቪኦኤ ገልጸዋል። እስክንድር ፍሬው ነው ኃላፊውን ያነጋገራቸው።
ኢትዮ ቴሌኮም ሰሞኑን ባወጣው መግለጫ እንዳመለከተው ባለፉት 6 ወራት አበረታች ውጤት ተገኝቷል። በ2009 የበጀት አመት የመጀመሪያ 6 ወራት ብቻ ከ15 ቢሊዮን ብር በላይ አጠቃላይ ገቢ ማግኘቱን፣ ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸርም የ17% እድገት መመዝገቡን የጠቆመው በእነዚሁ 6 ወራት የተገኘው ያልተጣራ ትርፍ ደግሞ 11.91 ቢሊዮን ብር መሆኑን የኩባንያው የኮርፖሬት ኮሙኒኬሽንስ ስራ አስኪያጅ አቶ አብዱራይ መሐመድ በስልክ ለአሜሪካ ድምጽ ተናግረዋል። ይሄም ከ2008 ተመሳሳይ የበጀት ወቅት ጋር ሲነጻጸር የ18% እድገት እንደሚያሳይ አመልክተዋል። አብዛኛው ገቢና ትርፍ ከተንቀሳቃሽ ወይም ከሞባይል ስልክ አገልግሎት የተገኘ መሆኑንም አቶ አብዱራሂም አስታውሰዋል። እሳቸው እንዳስረዱት ከሌሎች አገልግሎቶች የተገኘው ትርፍም እድገት የታየበት ነው። በኢትዮጵያ ተከስቶ የነበረውን አለመረጋጋት ተከትሎ የኢንተርኔት በተለይም የሞባይል ዳታ አገልግሎት የተቋረጠባቸው አጋጣሚዎች ነበሩ። ሁኔታው በተለይ ከኢንተርኔት አገልግሎት በተገኘው ገቢ ላይ ተጽዕኖ አሳድሮ እንደሆነ የጠየኳቸው አቶ አብዱራሂም ተከታዩን መልሰዋል።
እንግዲህ አሁን ገቢውንም ትርፉንም ስናይ አጠቃላይ ከአጠቃላይ አገልግሎት ገቢ 15.64 ቢሊዮን ገቢ አጠቃላይ ማለት ነው። ከመደበኛ ከሞባይል ከዳታ እና ኢንተርኔት እንዲሁም ከኢንተርናሽናል የተገኘ ገቢ ማለት ነው። ትርፍ ስናይ የትርፍ ማለት እንግዲህ ሌሎች ተቀናሾች አሉ፣ ኤቢትዳ የሚባል ታክስ፣ እነዚህ ዲፕሪሲዬሽን የመሳሰሉት ከእነሱ በፊት የተገኘ
ግብርን የመሳሰሉ ተቀንሰው ማለት ነው።
ተቀንሰው 11.91 ቢሊየን ነው የስድስት ወር ገቢ። እና ይሄ አሁን እንደውም በተመሳሳይ ቅድም እንዳልኩት ተመሳሳይ ጊዜ ከባለፈው ጋር ስናነጻጽረው የ18% እድገት አለው። ይሄ እና እድገቱ ላይ ነው ያለው፣ እድገት ነው ያለው እና ምንም ተጽዕኖ ያሳደረው ነገር የለም።
በዘርፍ ከፋፍላችሁ ያስቀመጣችሁትም አለ። ለምሳሌ ከሞባይል አገልግሎት የተገኘ፣ ከመደበኛ ስልክ፣ ከኢንተርኔት የሚሉና በተለይ ኢንተርኔትን በተመለከተ ካለፈው አመት ጋር ሲነጻጸር የቀነሰበት ሁኔታ የለም?
አሁን እንዳልኩ ነው። አሁን ከሞባይል አገልግሎት የ74.5% አጠቃላይ ገቢው ከሞባይል የተገኘ ነው። ከኢንተርኔት ደግሞ 14% የተገኘ ነው። ይህ ከዓለም አቀፍ አገልግሎት ደግሞ ወደ 7% ያህል ነው የተገኘው። እና ይህንንም እንዳጠቃላይ ስናየው ከፋፍለንም በየዘርፉ እድገት አለው። እነዚህ እድገት አጠቃላይ ተደምሮ ነው ገቢው ላይ የ17% እድገት ያሳየው፣ ጭማሪ ማለት ነው።
ስለዚህ ኢንተርኔቱም ቢሆን ካለፈው አመት ከነበረው የተሻለ ገቢ ነው ያስገኘው። ኢትዮጵያ ውስጥ ቴሌኮም በመንግስት ብቻ በመያዙ ሊሰጥ በሚችለው የአገልግሎት ጥራት እና ስፋት መጠን ላይ ተጽዕኖ ማሳደሩን የሚገልጹ ወገኖች አሉ። ይሄንን እንዴት ያዩታል?
ይሄ እንግዲህ አባባል ነው፣ በተለያዩ ባለፉት አመታት ጭምር ሲባል የነበረ ነው። ነገር ግን መሰረታዊ መሬት ላይ ያለውን አፈጻጸም ብንመለከተው ከዚህ የተለየ ነው። እንዳንድ ምሳሌ ወስደን ብናይ በአፍሪካ የአፍሪካን እናይ በተመሳሳይ መልኩ ይሄ ዋናው ልዩ የሚያደርገው ምንድን ነው? የእኛን የኢትዮጵያ ቴሌኮም አሰራር እና ፖሊሲ ኦፕሬሽኑም ስትራቴጂውም ሁለት መሰረታዊ ነገሮች ይዞ የሚሄድ ነው። አንደኛው ዴቨሎፕመንት ኦብጀክቲቭ ወይም የልማት ኦብጀክቲቭ ይዞ የሚሰራ
የልማት አላማ
ምንለው። ሁለተኛው አላማ የንግድ ወይም የቢዝነስ ኦብጀክቲቭ የምንለው ነው። በልማት አላማው ወይዘር ስፔስ ሆኖ ገንዘብ ቢያስገኝም ባያስገኝም በመላው ሀገሪቱ የቆዳ ስፋት በተመሳሳይ መልኩ የቴሌኮም መሰረተ ልማትን ያስፋፋል በአነስተኛ ገቢ ማለት ነው። አሁን ቅድም የገለጽኩልን ከሁሉም ክልል ከተማ፣ ዞን እስከታች እስከ ቀበሌ ድረስ በአብዛኛው የስሪጂ አገልግሎት አሁን ተስፋፍቷል። በልማት አላማ ንግድ ወይም በቢዝነስ ኦብጀክቲቭ ደግሞ ገንዘብ የሚያስገኙ መሰረተ ልማቶችን እየዘረጋ መልሶ እዚሁ ላይ ያውላል። አሁን አብዛኛው የአፍሪካ ሀገሮችን ብታይ የንግድና የንግድ አላማ ብቻ ነው ይዘው የሚሰሩት። ይሄ ደግሞ እስከታች አሁን እኛ ቅድም የገለጽኩልህ መሬት ላይ ያለው የሀገራችን ተጨባጭ ሁኔታ መሰረተ ልማት ቤዚክ የሆነው ቴሌኮም ብቻ ሳይሆን ስኩል ኔት፣ ወረዳ ኔት፣ እነዚህ የአይሲቲ ሴንተሮች አሁን በየቀበሌው የሚሰሩ ስራዎች ከልማት አላማ ከዴቨሎፕመንት ኦብጀክቲቭ ተነስተው የሚሰሩ ስራዎች ናቸው። ይሄ ሁለት አላማ ይዞ የሚሰራ በአፍሪካ ሀገር በሌሎች ሀገሮችም የለም። ይሄ ምናመጣ ብለን አሁን መሰረታዊ አሁን በአፍሪካ ያለውን ሬቲንግ ብናይ ኢትዮ ቴሌኮም በአፍሪካ ሁለተኛው በአሁኑ ጊዜ ከናይጄሪያ ኤምቲኤን ቀጥሎ ሁለተኛው።
በምን ማለት ነው አቶ አብድራይም?
በዚህ በቴሌኮም አውትሬች ወይም ስርጭት ግዝፈት በግዝፈት ማለት ነው።
በዚሁ በ2009 በጀት ዓመት የመጀመሪያ ግማሽ ዓመት የደንበኞቹ ቁጥር ከ52 ሚሊዮን በላይ መድረሱንም ኢትዮ ቴሌኮም አስታውቋል። ከአጠቃላይ ደንበኞቹ ውስጥ የተንቀሳቃሽ ወይም የሞባይል ስልክ ደንበኞቹ ብዛት 51 ሚሊዮን መድረሱን፣ ይህም የ11 በመቶ እድገት ማሳየቱንም ጠቁሟል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። ወደ ተከታዩ ዘገባ እንለፍ። የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር የሆኑት ዶክተር መረራ ጉዲና የዋስ መብታቸው እንዲከበር ያቀረቡትን ጥያቄ ውድቅ አድርጓል። ፍርድ ቤቱ ወደ ቃሊቲ ማረሚያ ቤት እንዲዛወሩና የክስ መቃወሚያ ካላቸውም እንዲያቀርቡ አዟል። ዶክተር መረራ በፍርድ ቤቱ ውሳኔ ማዘናቸውን ለችሎቱ ገልጸዋል። ጠበቃቸው በውሳኔው ላይ ይግባኝ እንደሚሉ አስታውቀዋል። መለስካቸው አመሃ ከአዲስ አበባ ተጨማሪ አለው።
የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ቀደም ሲል ዶክተር መረራ ጉዲና በጠበቆቻቸው አማካይነት የዋስ መብታቸው እንዲከበርና ጉዳያቸውን በውጭ ሆነው እንዲከታተሉ ያቀረቡትን ጥያቄ ሳይቀበለው ቀረ። ዛሬ ረፋዱ ላይ ፍርድ ቤቱ በሰጠው ብይን እንዳተተው ተከሳሽና ከሳሽ አቃቤ ሕግ ያቀረቧቸውን አቤቱታዎች አግባብነት አላቸው ከሚላቸው የሀገሪቱ የሕግ ድንጋጌዎች አንጻር አስተያይቶ መርምሯቸዋል። ተከሳሹ እንዳመለከቱት ለታሰሩ ሰዎች የዋስ መብት ሕገ መንግሥታዊ መብት ነው ቢባልም በሕገ መንግሥቱ ድንጋጌ በግልጽ እንደሚነበበው ይህ መብት በሕግ አግባብ ሊገደብ እንደሚችልና ፍጹም መብት እንዳልሆነ ይታወቃል ብሏል። ስለሆነም ተከሳሽ የተመሠረተባቸው ክስ የሚያስከትለው ቁጣት ከፍተኛ በመሆኑና ተፈጸሙ የተባሉ ወንጀሎችም ከባድ በመሆናቸው አቃቤ ሕግ እንዳቀረበው ፍርድ ቤቱ የዋስትናው መብት ነፍጎ ወደ ቃሊቲ ማረሚያ ቤት እንዲሄዱ ትዕዛዝ ሰጥቷል። ብይኑ ከተሰጠ በኋላ ዶክተር መረራ ጉዲና አጭር አስተያየት እንዲሰጡ እንዲፈቀድላቸው ፍርድ ቤቱን ጠይቀው ፈቅዶላቸዋል። ዶክተር መረራ ከነ ጄኔራል መንግሥቱ ነዋይና ጄኔራል ታደሰ ብሩ ዘመን ጀምሮ ከአንድ ትውልድ በላይ ገዳዮችና ሟቾች፣ አሳሪዎችና ታሳሪዎች በበዙበት የሀገራችን የፖለቲካ ድራማ ውስጥ በመቆየት አንድ ከሆዱ በላይ ለሀገሩ የሚያስብ ምሁር ማድረግ እንዳለበት ሁሉ ከ45 ዓመት በላይ ለሀገሬ የተሻለ ለውጥ እንዲመጣ በታማኝነት መታገል እየታወቀ ወደ ጎን መገፋቱ ያሳዝነኛል። ለሁላችንም የምትሆንና በእኩልነት የምታስተናግደን ዴሞክራሲያዊት ኢትዮጵያ እንድትፈጠርና ነፃ የፍትህ ስርዓት በሀገራችን እንዲሰፍን ላለፉት 25 ዓመታት በመታገሌ መከሰስ ያንሶ የሀገሪቱ ፓርላማ አባል ጭምር የነበርኩ ሰው ለተራ ወንጀለኛ የሚፈቀድ የዋስ መብት በመከልከሌ የተሰማኝ ጥልቅ ሐዘን ለራሴ ብቻ ሳይሆን እኛም ሆነን ልጆቻችን በሰላም ይኖሩባታል ለምንለው መከረኛ ሀገራችንና አላልፍለት ብሎ ሲታመስ ለሚኖረው መከረኛ ሕዝባችን ጭምር መሆኑን እንድታውቁልኝ ነው ብለዋል። ፍርድ ቤቱም የክስ መቃወሚያ ካላቸው እንዲያቀርቡ ጠይቋቸዋል። የዶክተር መረራ ጠበቆች መቃወሚያውን ለማቅረብ ሰፊ ጊዜ ያስፈልገናል ስላሉ ለሚያዝያ 16 ቀን 2009 ዓ.ም ፍርድ ቤቱ ቀጠሮ ሰጥቷል። የተሰጠውን ብይን በተመለከተ ከዶክተር መረራ ጠበቆች አንዱን አቶ ወንድሙ ይብሳን አናግሬያቸው ነበረ።
በኢትዮጵያ ፍርድ ቤቶች የሚቀርቡ የመብት ጥያቄዎች ሕገ መንግሥትን መሰረት በማድረግ አንድም ጊዜ ውጤታማ ሆኖ አያውቁም። ይሄም ይታረማል ብለን በዋስትና ጥያቄ ላይ በጣም ሰፋ አድርገን ከዶክተር ያዕቆብ ጋር ጥልቀት ያለው ዓለም አቀፍና የኢትዮጵያን ሕገ መንግሥቶች ጠቅሰን ያቀረብነው ውሳኔ እንዳዳመጥነው ውድቅ ነው ነው። ይህም በሚመለከት እኔና እኔ እንደ ጠበቃና እንደ ሕግ ባለሙያ ዋስ ሊከለከሉ አይገባም። አንድ ተጠርጣሪ የሚጠረጠርበት ክስ መነሻና መድረሻ አለው። ሁልጊዜ ለተጠርጣሪ የሚያዘው እንደ ሕጉ አግባብ አነስተኛው ትንሹ ነው። አሁን የተጠቀሰባቸው 32፣ 38 እና 200 38 1 እና 2 የተባለው አቃቢ ህግ ይሄን ቢጠይቅም የማረጋጋት አላፊነት ስላለበት በዚህ አይነት ዋስ መከልከላቸው ከአስተዋጽኦአቸው አንጻር አሳዛኝ ነው።
አቶ ወንድሙ ይብሳ ለቪኦኤ ጨምረው እንዳስታወቁት ዛሬ የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የሰጠውን ብይን በመቃወም ለበላይ ፍርድ ቤት የይግባኝ አቤቱታ ያስገባሉ። የፌዴራል ጠቅላይ ፍርድ ቤት አቃቢ ህግ የካቲት 16 ቀን 2009 ዓ ም ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ባስገባው የክስ ማመልከቻ የኦሮሞ ፌዴራላዊ ኮንግሬስ ሊቀመንበር የሆኑትን ዶክተር መረራ ጉዲናን ጨምሮ ዶክተር ብርሃኑ ነጋን፣ አቶ ጀዋር መሐመድን፣ የኢትዮጵያ ሳተላይት ቴሌቪዥንንና የኦሮሞ ሚዲያ ኔትወርክን የተለያዩ የወንጀል ድንጋጌዎችን በመተላለፍ ክስ እንደመሠረተባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ወደ መጨረሻው የመጽሔት ክፍለ ጊዜ ስንሻገር የሶማሌላንድ የእርስ በርስ ጦርነት ካበቃ ከ25 ዓመታት በኋላ ሰዎች በጅምላ ከተቀበሩባቸው ስፍራዎች አጥኚዎች አስከሬኖችን እየቆፈሩ ማውጣታቸውን ቀጥለዋል። አሻራ መርማሪዎች የጦር ወንጀለኞችን ለፍርድ ለማቅረብ የሚያስችል በቂ ማስረጃ ለመሰብሰብ እየሰሩ መሆናቸውም እየተነገረ ነው። በእስካሁኑ ሂደት ከዚህ ጋር የተያያዙ ሁለት ጉዳዮች ወደ ዩናይትድ ስቴትስ ፍርድ ቤት ተልከዋል። ዘጋቢያችን ጄሰን ፓቲንኪን ከበርበራ ዘግቧል። ሰሎሞን ክፍሌ ያቀርባል።
መርማሪዎች እንደሚሉት ከሰላሳ ዓመታት በፊት በርበራ ከተማ ውስጥ በሚገኝ አንድ የጅምላ መቃብር የተገኙ የአስራ ሰባት ወንዶች አስከሬን በጥይት ተደብድበው የሞቱ ናቸው። ተገደሉ የሚባለውም በቀድሞው የሶማሊያ አምባገነን መሪ በሲያድ ባሬ ታማኝ ወታደሮች ነው። በዚያ የሲያድ ባሬ የጥፋት ዘመቻ አብዛኞቹ ከኢሳቅ ብሔረሰብ የሆኑ 50,000 ያህል ሰዎች ተገድለዋል። የሶማሊያ መንግሥት ከሶማሊላንድ አማጽያን ጋር ለበርካታ ዓመታት ሲዋጋ የቆየ ሲሆን ባሬ እንደ አውሮፓውያን ዘመን አቆጣጠር በ1991 ሲባረሩ ሶማሊላንድ ተገንጥላ ነጻነቷን አውጃለች። እስካሁን ድረስ ግን ዓለም አቀፍ ዕውቅና የላትም። አሁን የሶማሊላንድ የጦር ወንጀለኞች መርማሪ ኮሚሽንና ዓለም አቀፉ የአሻራ መርማሪ ጓድ የቆዩ መቃብሮችን እየከፈቱ ማስረጃዎችን መሰብሰብ ይዘዋል። የመርማሪ ኮሚሽኑ ሊቀመንበር ሃዳር አህመድ ሊኬ የምርመራ ሂደቱን ያስረዳሉ።
ማንኛውም ሰው ሃይማኖቱ በሚፈቅድለት መንገድ የመቀበር መብት አለው። እናም እኛ እያደረግን ያለነው እነዚያን አስከሬኖች ካወጣንና ከጸለይንበት በኋላ አጸዳድተን ለየብቻ መልሰን መቅበር ነው።
የጦር ወንጀሎችን የሚመረምረው ኮሚሽን ባለፉት አምስት ዓመታት ጊዜ ውስጥ ከከፈታቸው የጅምላ መቃብር የበርበራው 11ኛው መሆኑ ነው። ሌሎች ብዙ የጅምላ መቃብሮችም አሉ። ቃሉ አከራካሪ ቢሆንም ፍጅት ነው ሲል ኮሚሽኑ ያስረዳል። ይህ የአሻራ መርማሪው ጓድ የያዘው ጥረት የአስከሬኖቹን ማንነት ለመለየትና ያገዳደላቸውን ሁኔታ ማወቅ ነው። ቫሌስካ ማርቲኔዝ የጓዱ አባል ያስረዳሉ።
ብዙዎቹ አስከሬኖች በጥይት መጭንቅላታቸውን ወይንም ጉሮሯቸውን የተመቱ ናቸው። ጭንቅላቱ ላይ በጥይት የተመታ አስከሬን ካየን ያ ሰው ተፈጥሯዊ ሞት እንዳልወሰደው እናውቃለን። እናም ያን የመሰለ ማስረጃ ስናገኝ ሰውየው መገደሉን ለፍርድ ቤቱ እናቀርባለን።
አስከሬኖችን ከጅምላ መቃብሮች እየቆፈሩ የማውጣቱ ሂደት ግን ችግር ይገጥመዋል። ኮሚሽኑ አስቀድሞ የሰለባዎቹን ቤተሰቦች ስለ ሂደቱ ባለማሳወቁ ዘመዶች መቃብሮቹ እንዳይከፈቱ ያግዳሉ። ሃድራ ሙሐመድ አብዲ የአባቷ ገዳዮች ታውቀው ለፍርድ ቢቀርቡ ትወዳለች። ካረፉበት ቦታ እንደገና አስከሬናቸው ወጥቶ ወደ ሌላ ስፍራ መወሰዱን ግን ትቃወማለች።
ነገሩ ሁሉ አእምሮን የሚረብሽ ነው። አንድ ከ25 ዓመት በፊት የረሳኸውን ሰው እንደገና ከተቀበረበት አውጥተው ስታየው ነገሩ እንደ አዲስ ይሆንብሃል። ስለዚህ በወቅቱ የነበረውን ሁኔታ በማስታወስ ብዙ እናለቅሳለን። ለመርማሪዎቹ ነግረናቸዋል፣ አትቆፍሩ ብለናቸዋል። ውሳኔውን ግን በእኛ እጅ ውስጥ አይደለም።
ኮሚሽነር ሊኬ ግን የሰለባዎቹን ቤተሰቦች ስጋት አይቀበሉም። ፍጅቱ መካሄዱን ማረጋገጡ ለብሔራዊ ጥቅማችን አስፈላጊ ነው ሲሉም ያስረዳሉ።
Actually, for them it's nothing, but it is for us to prove that.
ለቤተሰቦቹ ምንም ላይመስላቸው ይችላል። ፍጅቱ በዚያድ ባሬ መካሄዱን ማረጋገጡ ግን ለኛ በጣም አስፈላጊ ነው።
ያለፈውን መቆፈር ቀላል መልስ እንደማያስገኝ ግን ይታመናል።
ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን የአርብ መጋቢት 1 ስርጭት ነው እየሰማችሁ ያላችሁት። ከምሽቱ 3 ሰዓት ከ35 ደቂቃ ነው አሁን አዲስ አበባ ላይ። በኢንተርኔት ዌብሳይታችን ላይ amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር @voaamharic ወይም #voaamharic ብላችሁ ተከተሉን፣ ተሳተፉ፣ አስተያየቶቻችሁን አንሸራሽሩ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። የምናስተናግዳችሁ ሶሎሞን አባተና
ቆንጂት ታዬ ነን።
የፕሮግራሙ መሪ ብርሃን ኃይሉ ነች። ጆ ጊል በቴክኒክ መሳሪያዎች ላይ ይገኛል። ቆንጂት እንዲያስሽው አስተያየት አለ መሰለኝ።
ለምሽቱ በቃል የተሰጡ አስተያየቶች የሉንም፣ ግን አንድ አድማጭ ከዚሁ ከዋሽንግተን ዲሲ ህሩ እየተባሉ በትናንትና ዕለት አሉላ ከበደ ይዟቸው የቀረበው በአሁኑ የኢሚግሬሽን የዩናይትድ ስቴትስ የኢሚግሬሽን ጉዳይ ዙሪያ ውይይት ያደረጉት የተለያዩ የጥብቅና የህግ ባለሙያዎች ጋር የተደረገው ውይይት በጣም ጥሩና ጥሩ መረጃ የሰጠ መሆኑን ጠቅሰው ሲያበቁ አንድ ያልገባኝ ነገር አለና አስረዱኝ፣ እንዲያስረዱኝ ይጠየቅልኝ ብለዋል። እኛ ደግሞ አሉላ ከበደን ይህንን ጥያቄ እንደምን ልታስተናግደው ነው ብለን እዚሁ ይዘነው ቀርበናል። አሉላ መልስ ስጥ።
ሰዎቹንም ቀደም ሲል ያነጋግረው አሉላ ስለሆነ ማለት ነው።
አመሰግናለሁ ሁለታችሁንም ቆንጅትና ሰለሞን። አቶ ህሩይን በቅድሚያ እናመስግናቸው። ጥያቄው ጥሩ ጥያቄ ነው። ከሚያውቅ ሰው የቀረበ ጥያቄ ሆኖ ያስታውቃል። ንባብም አላቸው። ብዙ ጊዜም በፕሮግራሞቻችን ይሳተፋሉ እና እናመሰግናለን። ባጭሩ ብርሃን ሰዓት አጠር እያለች ነው። ባጭሩ ልናገር ቆንጅት፣ ያነሱት ተወራራሽ የፖለቲካ ጥገኝነት የሚባለውን ነው። በእንግሊዝኛ ነው የጻፉትና ግርድፍ ትርጉሙን ነው የሰጠሁት። ለስድስት ወር ያ ሂደት ይቋረጣል ወይም ለጊዜው እንዲቋረጥ ይደረጋል የሚል ከተወያዮቹ አንዳቸው የሰጡትን አስተያየት ጠቅሰው ዝርዝሩ በሁለት አይነቶች የሚታይ አሳሳችነት ሊኖር ይችላል ወይ ስህተት ነው፣ እኔ ካልተሳሳኩኝ ይሄ ነገር ተጨማሪ ማብራሪያ ያስፈልገዋል ነው ያሉት። ሰፊ ውይይት በእሁዱ የራዲዮ መጽሔት አለ። ትላንት እንዳስተዋወቅ ነው እሳቸው ያነሷትን አንዷን ነጥብ ብቻ ሳይሆን ሌሎች ይመለከታል። ተጨማሪ ውይይቶችም እንደሚኖሩ እንግለጽ። ብርሃን የተጣደፈች ይመስላልና መቋጨት ሊኖርብኝ ነው። እናመሰግናለን። የእሁዱን ፕሮግራም ይስሙ። ተከታይ ውይይቶችም አሉ፣ ሌሎችም ላይ ያገኙታል።
እናመሰግናለን አሉላ። ወደ ተከታዩ ዝግጅታችን እናልፋለን። አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ደቡብ አፍሪቃ ከዓለም አቀፍ የወንጀል ችሎት የመውጣት እቅዷን ቀለበሰች። ሴቶች በግል የንግድ ሥራ ጥሩ ውጤት እንደሚያስገኙ ቢታወቅም መሰናክሎች እንደሚደቀኑባቸው ተገለጸ። አፍሪካ ውስጥ ብርቅዬ ከሆኑ ግዙፍ ዝሆኖች አንዱ በዘራፊዎች ተገደለ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ደቡብ አፍሪካ ከዓለም አቀፍ የወንጀል ችሎት የመውጣት ውሳኔዋን እንደቀለበሰች ኒውዮርክ ታይምስ ጋዜጣ ጠቅሷል። ውሳኔውን የቀለበሰችው የሀገሪቱ ፍርድ ቤት ከዓለም አቀፍ የወንጀል ችሎት አባልነት የመውጣት እቅዷን ሕጋዊነት የለውም በማለት እንዳገደው የሀገሪቱ መንግስት ለተባበሩት መንግስታት ድርጅት ባቀረበው ደብዳቤ ገልጿል። ይሁንና የደቡብ አፍሪካ መንግስት የመውጣቱን ሐሳብ ሙሉ በሙሉ ትቶት ይሁን ወይም ደግሞ ከዓለም አቀፍ ችሎት አባልነት ለመውጣት ሌላ ዘዴ ይጠቀም እንደሆነ ግልጽ አይደለም ይላል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ። ብሩንዲና ጋምቢያ ከዓለም አቀፍ የወንጀል ችሎት እንዳይወጡ ተጽዕኖ እየተደረገባቸው ቢሆንም የመውጣት እቅድ እንዳላቸው ቀደም ሲል አስታውቀዋል። በእርግጥ ጋምቢያ የመውጣቱን ውሳኔ እንደቀለበሰችው ባለፈው ወር ጠቁማለች። የዓለም አቀፍ የወንጀል ችሎት ደጋፊዎች በተለይም መጀመሪያ ላይ ጠንካራ የችሎቱ ደጋፊ የነበረችው ደቡብ አፍሪካ ከወጣች ሌሎች የአፍሪካ ሀገሮችም ተከታትለው እንዳይወጡ ስጋት አላቸው። የደቡብ አፍሪካ ፕሬዚደንት ጃኮብ ዙማ ችሎቱ በአፍሪቃውያን ላይ ያዳላል በማለት ማማረር ከጀመሩ ውለው አድረዋል። የደቡብ አፍሪቃ መንግስት ባለፈው ማክሰኞ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ባስገባው ደብዳቤ ከችሎቱ የመውጣቱ ዘዴ ህጋዊ ሆኖ አልተገኘም የሚል ምክንያት ነው የሰጠው። የደቡብ አፍሪካ ከፍተኛ ፍርድ ቤት የፕሬዝደንት ዙማ ካቢኔ ከዓለም አቀፍ የወንጀል ችሎት ለመውጣት የወሰደው ውሳኔ ከጊዜው የቀደመና ስነ ስርዓት ያልተከተለ ነው ይላል። ከፍተኛው ፍርድ ቤት አያይዞም የውሳኔው ሐሳብ በምክር ቤት ሳይጸድቅ መንግስት ሊወስን አይችልም ማለቱን ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የፋይናንሻል ታይምስ ጋዜጣ ድረገጽ ያወጣው ዘገባ ደግሞ በግል ዘርፍ የተሰማሩ ሴቶች የተሻለ ውጤትና ፈጣን እድገት የማስገኘት ብቃት ያላቸው ቢሆንም እንቅፋቶች እንደሚደቀኑባቸው ያወሳል። በዓለም ደረጃ ሴቶች ለንግድ ሥራ ያመቻሉ። ከሰሜን አሜሪካ እስከ ደቡብ ምስራቅ እስያ ድረስ በተገኙ ጥናቶች መሠረት በሴቶች የሚመሩ የንግድ ኩባንያዎች ጥሩ ውጤት ያስገኛሉ። ያም ሆነ ግን በቂ ውክልና አያገኙም ይላል ፋይናንሻል ታይምስ ላይ የወጣው ዘገባ። አፍሪካን ብንመለከት አፍሪካውያን ሴቶች ዋና የኢኮኖሚ አንቀሳቃሾች ቢሆኑም ገና የጾታ እኩልነት አላገኙም ሲልም አክሏል። በአሁኑ ወቅት በንግድ ኩባንያዎች ከፍተኛ ስልጣን ያገኙ አፍሪካውያን ሴቶች 5% ብቻ ናቸው። አፍሪካ ውስጥ የግል ዘርፍ እያደገ በመሄድ ላይ ባለበት በአሁኑ ወቅት ታዲያ አፍሪካውያን ሴቶች የመሪነት ቦታ እንዲይዙ የሚደረግበት ጊዜ ደርሷል ይላል ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ። የመዋለ ንዋይ አፍሳሽ ሴቶች መረብ የተባለው ሴቶች በግል ተቋማት ከፍተኛ ቦታ እንዲይዙ የሚጥር ተቋም እንደሚለው በአፍሪካ ዙሪያ ከ150 በላይ የሚሆኑ ሴቶች በመዋለ ንዋይ ምደባና ወረት በማቅረብ ስራ አንጋፋ ሚና እንደሚጫወቱ ዘገባው ጠቅሷል። አብዛኞቹ አንጋፋ ሚና ያላቸው ሴቶች ወደ ዋና ስራ አስፈጻሚነት ከሚያመራው የፋይናንስና የስትራቴጂ ኃላፊነት ይልቅ በረዳትነት ሚና ላይ እንደሚያተኩሩ ፋይናንሻል ታይምስ ጋዜጣ ድረገጽ አስገንዝቧል። ሴቶች በብዛት በግል ዘርፍ ኃላፊነት ላይ እንዳይወጡ እንቅፋት የሚሆኑትን ነገሮች ለማስወገድ ስልጣን መስጠትና ሴቶችን የሚያበረታታ አካል እንዲኖር ማድረግ ያስፈልጋል። ለከፍተኛ ስልጣን ዝግጁ የሆኑና ፍላጎት ያላቸው ሴቶች ለማግኘት አልቻልንም የሚለውን ሰንካላ ምክንያት ማስወገድ ያስፈልጋል ሲል ፋይናንሻል ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ መክሯል። በሌላ አሳዛኝ ዜና ደግሞ ሳቶ ሁለተኛው የተባለው ወደ 50 ዓመት ዕድሜ የሆነው ከአፍሪቃ ትልቅ ከሚባሉት በሕይወት ከቀሩት አንዱ የሆነው ዝሆን ኬንያ ውስጥ በዘራፊዎች እንደተገደለ ዘ ጋርዲያን ጋዜጣ ድረገጽ ዘግቧል። ዝሆኑ ሳቦ በተባለው ብሔራዊ ፓርክ የተገደለው በተመረዘ ቀስት እንደሆነ ድረገጹ አክሏል። በጥርሳቸው ትልቅነት የሚታወቁት አይነት ዝሆኖች በሕይወት የቀሩት 25 ብቻ ናቸው ተብሎ እንደሚታመን ዘገባው ጠቅሷል። ሳቶ ሁለተኛው ባለፈው ሰኞ ሞቶ እንደተገኘ፣ ዘወትር በአይሮፕላን በሚደረገው እሰሳ መሰረት የዝሆኑ አስከሬን እንደታየ ብዙም ሳይቆይ ገዳዮቹ ናቸው የተባሉ ሁለት ዘራፊዎች እንደተያዙ ሪቻርድ ሞለር የተባሉት የኬንያው ሳቮ ብሔራዊ ፓርክ እንክብካቤ ቡድን አባል መግለጻቸውን ዘገባው አውስቷል። የዝሆኑ አስከሬን የታየው ዘራፊዎቹ ጥርሱን ነቅለው ለመውሰድ ከመቻላቸው በፊት እንደሆነ ሞለር ገልጸዋል። ሳቶ ሁለተኛው የሚል ስም የተሰጠው ከሁለት ዓመታት በፊት የተገደለውን ሌላ ግዙፍ ዝሆንን ለማስታወስ ሲሆን በጣም የሚወደድ የጎብኚዎች መስህብ እንደነበር ዘገባው ጠቁሟል። በዓለም ደረጃ ካሉት 25 ከርዝመቱ የተነሳ መሬት ሊነካ የተቃረበ ጥርስ ያላቸው ግዙፍ ዝሆኖች 15 የሚሆኑት ኬንያ እንደሚገኙ የገለጹት ሞለር የዝሆኖች አምባሳደሮች የሆኑ ብርቅዬዎች ናቸው ሲሉ ማድነቃቸውን የጋርደን ጋዜጣ ድረገጽ ጠቅሷል። ብርቅዬ የተባለው ዝሆን የተገደለው አንድ የኬንያ የዱር አራዊት አገልግሎት የጥበቃ ፖሊስ በዘራፊዎች እጅ ከሞተ 2 ቀናት በኋላ መሆኑን፣ ከአንድ ወር ባነሰ ጊዜ ውስጥ የጥበቃ ፖሊስ ሲገደል ደግሞ ለሁለተኛ ጊዜ እንደሆነ ዘገባው አውስቷል። ዓለም አቀፍ የተፈጥሮ ጥበቃ ማህበር እንደሚለው የአፍሪቃ ዝሆኖች ቁጥር ካለፈው 10 ዓመት ወዲህ ከ415,000 ወደ 111,000 ወርዷል። በየዓመቱ ወደ 30,000 የሚገመቱ ዝሆኖች ለጥርሳቸው ሲባል ይገደላሉ። የዝሆን ጥርስ በእስያ ገበያዎች ከፍተኛ ተፈላጊነት አለው። ለባህላዊ መድኃኒትነት ወይም የክብር ቦታ ለማግኘት ይጠቀሙበታል። አንደኛው የሳቶ ጥርስ 51.5 ኪሎ ግራም፣ ሁለተኛው ደግሞ 50.5 ኪሎ ግራም ይመዘን እንደነበር በብዙ የድርቅ ሁኔታዎችና ሌሎች የዘራፊዎች የግድያ ሙከራዎችን ያለፈ እንደነበረ ዘ ጋርዲያን ጋዜጣ ድረገጽ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አዳነችን እናመሰግናለን። ወደ ተከታዩ ዝግጅት እንለፍ። እሰጥ አገባ።
በኢትዮጵያ ወቅታዊ የፖለቲካ ጉዳዮች ዙሪያ የተጀመረ ክርክር ሁለተኛ ክፍል ነው። ተከታዩ የእሰጥ አገባ ትኩረት ኢትዮጵያ በአስቸኳይ ጊዜ አዋጅ ውስጥና ድህረ አስቸኳይ ጊዜ አቅጣጫዎች፣ መንግስት የወሰዳቸውን እርምጃዎችና የተለያዩ ቀጣይ ሁኔታዎችን ይዳስሳል። የክርክሩ ተሳታፊዎች አቶ አታክልት አምባዬ ከአዲስ አበባ፣ አቶ ፈቃደ ሸዋቀና ከዋሽንግተን ዲሲ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ሳምንት ክርክሩ ከተገታበት ይጀምራል።
አቶ አታክልት፣ አስቸኳይ ጊዜ አዋጁን ተከትሎ መረጋጋት ይታያል፣ ውጥረት እንደ ቀደመው ነግሶ አይታይም፣ ቀጣይነቱ ግን ቀድሞ ከተነሱት ጥያቄዎች በአግባቡ መመለስ ጋር ይያያዛል ብለዋል ባጭሩ። አቶ ፈቃደ፣ እርሶስ አሁን ያለውን ሁኔታ እንዴት ይረዱታል? እንደምንስ ይገመግሙታል?
አቶ አታክልቲ ከሞላ ጎደል በደንብ የገባቸው ይመስለኛል። ከእሳቸው ብዙ የሚለይ አይደለም። ግን ይሄን አሁን አለ የሚባል መረጋጋት ስል የውጥረት አለመኖርን ለማለት ነው። በተለይ መንግስት እንዴት ነው የሚወስደው? እንደ ተለመደ ዘዴ ወይም ኃይል እንደ ጥሩ ማህበረሰብን እንደ ማረጋጊያ ዘዴ ትምህርት አድርጎ ወስዶት ከሆነ አቶ አታክልቲ እንዳሉት ይሄ የአስቸኳይ ጊዜ አዋጅ በሚቆምበት ጊዜ ተመልሶ የሚመጣ ምናልባትም ደግሞ ከመጣ በጣም ኃይል ጨምሮ ሊመጣ የሚችል ህዝባዊ አመፅ እና ቅድም እሳቸው እንዳነሱት ሀገር ሊበትንም አደጋ ላይ ሊጥልም መንግስትም ስርዓትም ሊያፈርስ የሚችል እና ሀገሪቱን በጣም ኬዮቲክ ወደሆነ አዙሪት ውስጥ ሊከት የሚችል ችግር ሲመጣ ይታየኛል። ማህበረሰቡ ጥያቄ ብሎ ያነሳቸው ነገሮች በጥሞና ተመልክተናቸዋል። ሁላችንም ጊዜም ወስደን አይተናቸዋል። መንግስትም ያያቸው ይመስለኛል። ምናልባት በትርጉም ሁላችንም ያማረንን ነገር መርጠን ሊሆን ይችላል። እኔ እንዳየሁት ከሆነ መሰረታዊ የሆነ መዋቅራዊ የሆነ ለውጥ የሚጠይቅ የህዝብ ጥያቄ ነው ያለው እየተነሳው። ይህንን መሰረታዊ የሆኑ የኢኮኖሚ ለውጦች በማድረግ ወይም የስራ አጥነት መስፋፋት ነው እና ይህንን የፈጠረው ምናልባት ትንሽ ስራ አጥነትን ብቀንስ ወይም እዚህ እናዛ በስልጣን የባለጉ ባለስልጣናትን ብቀንስ ችግሩን አስወግደዋለሁ ብሎ የሚያስብ ከሆነ መንግስት በጣም ትልቅ ስህተት ነው የሚሰራው የሚመስለኝ እና የተፈራው ነገር የማይቀር ነው የሚሆነው። ችግሩ መዋቅራዊ ችግር ነው። የመንግስት ስልጣን አያያዝን ጥያቄ የሚያነሳ ጥያቄ ነው የምንሰማው። ትግል ውስጥ ካሉ ሰዎች እንደዚህ አይነት ችግር መኖሩን ነው የምናየው። በተለይም የህዝባዊ ወያኔ ሓርነት ትግራይ በሁሉም መስክ ማለት ወሳኝ በሆኑ በወታደራዊ፣ በኢኮኖሚው ዘርፍ፣ በአስተዳደሩ በኩል፣ በሴኩሪቲው በኩል ገዝፎ የሚታይ የበላይነት አይገባንም የሚል ህዝብ እንቅስቃሴ እያየን ነው። ይሄ በግልጽ የተጠየቀ ጥያቄ ነው። እዚህ ላይ ሪፎርም ለማድረግ ሙሉ ለሙሉ እንኳን ባይወገድ ሪፎርም ለማድረግ ፈቃደኛ የሆነ መንግስት መኖሩ በጣም በጣም አስፈላጊ ይመስለኛል። ለውጦችም የሚመጡ ከሆኑ ከዚህ ጋር አብረው ተያይዞ የሚመጡ ለውጦች ከሆኑ ዘለቄታዊ የሆነ ትርምስ ሊያስወግዱ የሚችሉበት ሁኔታ ይኖር ይሆናል። ረዘም ላለ ጊዜ እየተቀረቀረ የመጣ እና የቦካ ችግር ነው ያለው በሀገራችን። ትንንሽ ነገሮችን በመነካካት እና በመለዋወጥ ብቻ የሚወገድ ችግር እንዳልሆነ ግልጽ ነው።
መልካም። የስልጣን አያያዝ ጥያቄን ይመለከታል። መዋቅራዊ ችግር ነው። መሰረታዊ ለውጦች ናቸው መወሰድ ያለባቸው ነው ያሉት አቶ ፈቃደ። ከጥቂት ቀናት በፊት የብሉምበርግ ጋዜጣ ያወጣው ጽሁፍ የአስቸኳይ ጊዜ አዋጅ ተቃውሞና ቁጣን ምን ያህል ተጭኖ መያዝ ይቻለዋል ሲል ይጠይቃል። እስካሁን የተወሰዱት ወደ 25,000 ሰዎች መታሰራቸውን፣ ተሃድሶ ተሰጥቷቸው መለቀቃቸውን የተለያዩ ዘገባዎች ያሳያሉ። በሁለታችሁም የተነሱት ነጥቦች ውስጥም ይህን መመልከት እንችላለን። በእርግጥ የተወሰዱት እርምጃዎች ለተነሱት ጥያቄዎች አግባብ ያለው መልስ የመስጠት ጅምር ያሳያሉ። በርሶ ግምገማ?
እኔ እዚህ የአስቸኳይ ጊዜ አዋጁ ባህሪውና ያመጣው ለውጥ ከመናገሬ በፊት አቶ ፈቃደ ባሉት ላይ ሁለት ኮመንቶች አለኝ።
እሺ።
አንዱ ኮመንት ከአስቸኳይ ጊዜ አዋጁ በፊት የነበሩ ጥያቄዎች የተለያዩ ጥያቄዎች ናቸው፣ ግን ወጥ የሆነ መልክ ይዘው የስርዓት ለውጥ ነው፣ የመዋቅር ለውጥ ነው፣ የተለያዩ ፌቲ እዛና እዚህ የሚታዩ ችግሮች የሚገለጹበት ጥያቄ ነው ወይ የሚለው ነገር በተሟላ መልኩ ይሄ ነበረ ጥያቄ ብሎ ማስቀመጥ የሚቸግር ይመስለኛል። ለምሳሌ አሁን የተቋም ለውጥ ነው፣ የስርዓት ለውጥ ነው፣ ስርዓቱ ተበላሽቷል የሚሉ ወገኖች አሉ። ስርዓቱ ፌዴራሊዝም ነው እንግዲህ ፌዴራሊዝም ተበላሽቷል የሚል ከሆነ በዚህ የሆነ ጥያቄ ነው። እሱ ሰፋ ተብሎ ከክልል ድርጅቶች ጋርም የፖለቲካ ድርጅቶች ጋርም ከእነሱ ጋር ተያይዞ የሚፈታ ነገር ነው። እኔ እዛ ላይ ትልቅ ትንታኔ የሚጠይቅ ነገር ነው። በዚች ባለችን አጭር ደቂቃ ውስጥ የምንመልሰው አይደለም። ግን እኔ ለማለት የምፈልገው ምንድን ነው ጥያቄዎቹ ነጥረው ተጠቅልለው በሶስት በአራት ወይም በተወሰኑ ጥያቄዎች ዙሪያ ተቀምጠው የተንጸባረቁ አይደሉም፣ የተበታተኑ ናቸው እና ፎርሙሌት ማድረግ የሚያስፈልግ ይመስለኛል። ፎርሙሌት ካደረጉ በኋላ ለእያንዳንዱ ጥያቄ አድረስ የሚደረግበት ሁኔታ ቢኖር ስለሚችል እዛ ላይ ትንሽ የተለየ አቋም አለኝ። ሁለተኛው ጉዳይ ይሄ የቲፒኤልኤፍ የትግራይ ሰዎች ምናምን የሚለው እሱ ነገር እኔ የትግራይ ሰው ነኝ፣ የትግሉ ተካፋይም ነበርኩ፣ አውቀዋለሁኝ ሁሉን ነገር በዛ ጉዳይ ላይ። አሁን ኢትዮጵያ ውስጥም ያለው ሰው የትግራይ ሰዎች የበላይነት ተቆጣጥሯል የሚለውን ነገር አይቀበሉት። በዛ ሰዎች ራሳቸው እንዳያሞኙ፣ እኔ ፖለቲከኞች የሚባሉ ሰዎች ትግራይ ሰዎች አሁን የበላይነት አላቸው ብሎ የሚያስቡ ከሆነ ራሳቸውን እያሞኙ ነው። ፖለቲካሊም ኢኮኖሚካሊም የትግራይ ሰዎች ምን ውስጥ እንዳሉ እናውቃለን እና ዝም ብሎ ለፖለቲካል ፍጆታ ተብሎ ካልተነገረ በስተቀር መደር ላይ ያለውን ሀቅ አይገልጽም። አሁን ኢትዮጵያ የመልካም አስተዳደር ችግር አለባት እንጂ የእገሌ ብሔር እንደዚህ ሆነ ተብሎ የበላይነት እገሌ ያገኘ እኔ አይታየኝም። ብቻ ሌላውን ብሔር ቢሆን ግን የበላይነት ብሔር ተቆጣጥሯል የሚል ስዕል ለማስቀመጥ አስቸጋሪ ነው። መባል ያለበት የሚመስለኝ እኔ የመልካም አስተዳደር ችግር አለ። የመልካም አስተዳደር ችግሩ አቶ ፈቃደ ባሉት መንገድ አንድ ብሔርም የተወሰነ ነገር ሊያገኝ ይችላል። ግን የመልካም አስተዳደር ችግር ማለት ህገ መንግስቱ ያስቀመጠውን አደራ በአግባቡ አለመፈጸም ማለት ነው። ህገ መንግስቱ ሁሉም ብሔሮች በኩል ይኖራሉ ብሎ የሚያስቀምጥ ከሆነ እና የትግራይ ሰዎች የበላይነት ካላቸው ህገ መንግስት ተጥሷል፣ የመልካም አስተዳደር ችግር አለ ማለት ነው።
መልካም አቶ ታክልት፣ ወደ አቶ ፈቃደ ከመሻገሬ በፊት በአስቸኳይ ጊዜ አዋጁ ላይ ወደ ተነሳው ጥያቄ ልመልሶ። እስካሁን በመንግስት የተወሰዱት እርምጃዎች በእርግጥ ለተነሱት የህዝብ ጥያቄዎች አግባብ ያለው መልስ የመስጠት ጅምር አሳይተዋል? በእርሶ አስተያየት
ያለው የአስቸኳይ ጊዜ አዋጅ ሁኔታ ያመጣው ለውጥና እሱ ሊፈጥሮ የሚችለው ጫና በሚመለከት የአስቸኳይ ጊዜ አዋጁ ሁለት ነገሮችን ነው የሚይዘው። አንዱ የኃይል ነው። እስታድር ብሎ አዋጅ አውጥቷል። የኃይል ነው። አለዚያ ይህን ከጣስ የኃይል እርምጃ ይወሰድብሃል የሚል ውስጡ አለ ማለት ነው። ሌላኛው ደግሞ ሰላም ነው። ጠየቃቸው ጥያቄዎች በሰላማዊ መንገድ ይፈታሉ የሚል የሰላም ኮንሰፕትም አለ ውስጥ ሁለቱን ነገሮችን ያካተተው።
መልካም ጀምር ያደረጉትን የአስቸኳይ ጊዜ አዋጁ የተወሰደበትንና መንግስት የወሰዳቸውን እርምጃዎች የሚመለከተውን ወደፊት በስፋት እንመለስበታለን። አሁን ግን ለአቶ ፈቃደ እድል መስጠት አለብኝ። እርስዎ በሰጧቸው ትችት ባቀረቧቸው ትችቶች ላይ አቶ ፈቃደ።
አቶ አትክልት እንግዲህ ፐርስፔክቲቭ አላቸው። ቲፒኤልኤፍ ውስጥ የነበሩ ሰው ናቸው እና ብዙ አመለካከቶቻቸው ያሉትን ቢመስሉ ብዙም አልገረምም። ምክንያቱም ከሌላ ፐርስፔክቲቭ ለማየት አይደለም እየፈለጉ ያለው። የፌዴራል ስርዓት በዓለም ላይ በጣም ተወዳጅ ስርዓት፣ እዚህ የምኖርበት ሀገር የፌዴራል ስርዓት ያለበት ሀገር ነው። የብዙ ሀገሮችን የፌዴራል ስርዓት አወቃቀሮች ለማየት ሞክሬያለሁ። የእኛ ሀገር የፌዴራል ስርዓት ከሞላ ጎደል የይስሙላ ሊባል የሚችል በምርጫ ይዘቱም ይሁን በብዙ ነገሩ በዴሞክራሲያዊ ይዘቱ በፍጹም ዴሞክራሲያዊ የማይባል እና በእርግጥ አገላብጫ እንዳየሁት በቲፒኤልኤፍ በደንብ የሰሙኝ አልመሰለኝም። እኔ እያንዳንዱ የትግራይ ገበሬና የትግራይ ሰው እዛ ሀገር ላይ የበላይ ነው እያልኩ አይደለም። ስርዓቱ የሚመራው በቲፒኤልኤፍ ነው። ከ90% በላይ የሚሆኑት የሰራዊቱን መሪዎች ምን እንደሚሉ አላቅም። አቶ አታክልቴ፣ ይሄ የበላይነት አይደለም፣ ይሄ በሌሎች ዜጎች ዘንድ የሁለተኛ ዜግነት ስሜት የሚፈጥር አይደለም፣ የኃይል የበላይነት አይደለም። ይህንን የሚሉኝ ከሆነ ሌላ ነገር ነው። የደህንነት መስሪያ ቤት ከነ ቋንቋው በትግርኛ የሚሰራ መስሪያ ቤት መሆኑን ብዙ እዛ የነበሩ ሰዎች ከወጡ በኋላ የሚነግሩን ነገር ነው። ይሄ ምን ማለት ነው? ይሄ የበላይነት አይደለም። በኢኮኖሚውም ቢሆን ከራሱ ከሀገሪቱ ሕግ ውጪ ፓርቲዎች በመዋጮና በሌላ ሌላ መንገድ የራሳቸውን ገቢ ያገኛሉ ከሚለው ውጪ እንደ ኤፈርት የመሰለ ግዙፍ ኩባንያ መስርቶ ሀገሪቱ ላይ የኢኮኖሚ የበላይነት ማንሰራፋት። ይሄ የበላይነት አይደለም ማለት ዴሊዥናል ነው ይመስለኛል። እያንዳንዱ የትግራይ ገበሬ ወይም አንድ ዛሬ በልመና የሚተዳደር ወይ ከጆዳፍ ባነሰ ኑሮ ውስጥ የሚማቅቅ ሰው የለም ማለት አይደለም። ይሄ እንደዛ የአንድ ብሔረሰብ የበላይነት ወይም የአንድ ብሔር የበላይነት የአንድ ብሔር የፖለቲካ ተቋም የበላይነት ማለት እያንዳንዱ የብሔረሰብ አባል ሁሉ የበላይ ነው የሚል ቀጥተኛ የሆነ ትርጉም የለውም። ይህንን በትክክል አንደርስታንድ እንዲያደርጉ ፈልጋለሁ። ነገር በመዋቅር ደረጃ ስትራክቸሩ እንደዛ ነው የተዋቀረው፣ እንደዛ ነው የሰፈነው። የኢትዮጵያ ሕዝብ ፐርሴፕሽን ይበሉት ወይም ሪያሊቲ ይበሉት፣ የኢትዮጵያ ሕዝብ እንደዚህ ነው አንደርስታንድ የምናደርገው ሀገራችን ውስጥ የሰፈነውን ስርዓት። የአንድ የፖለቲካ ኃይል ዶሚናንስ ኢትዮጵያ ላይ ሰፍኗል ብለን እናምናለን፣ እናየዋለን።
መልካም። ክርክሩ አልተቋጨም። በአስቸኳይ ጊዜ አዋጅ ውስጥ በመንግስት የተወሰዱ እርምጃዎችና ድህረ አስቸኳይ ጊዜ አዋጅ ቀጣይ እርምጃዎች የነበረውንና መጪውን በወጉ መዝኖና ለተሻለ መጪ ጊዜ በሚባሉ ሀሳቦች የሁለት ወገን እሰጥ አገባ ክርክራችሁ ይቀጥላል። ለአሁኑ ግን አቶ አትክልት አምባዬ ከአዲስ አበባ፣ አቶ ፈቃደ ሸዋቀና ከዋሽንግተን ዲሲ እንግዶቼ ለጊዜያችሁ አመሰግናለሁ። እግዜር ይስጥልኝ።
እኛም አሉላን እናመሰግናለን። ዝግጅቱ ይቀጥላል። የተከበራችሁ አድማጮች ተሳተፉ፣ አስተያየቶቻችሁን ስጡ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ ስርጭት ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የኢራቅ የደህንነት ኃይሎች የአይሲስ ሽብርተኞችን ከሙሱል ከተማ ለማውጣት የሚያደርጉትን ውጊያ አፋፍመው ቀጥለዋል። የጣምራው ግብረ ኃይል ጦር አዛዥ እንደገለጡት የኢራቅ ኃይሎች የሙሱሉን ዓለም አቀፍ አውሮፕላን ጣቢያ መልሰው ተቆጣጥረዋል። የጦር ሠራዊቱ ዋና አዛዥ ሌፍትናንት ጀኔራል ስቴፈን ታውንሰንድ ለዩናይትድ ስቴትስ መከላከያ ሚኒስቴር ጋዜጠኞች ከባግዳድ በሰጡት ቃል የኢራቅ ኃይሎች በፌዴራሉ ፖሊስ፣ በጦር ሠራዊቱና በልዩ የጸረ ሽብርተኞች ቡድን እየታገዘ ከከተማይቱ ዳርቻ ጀምሮ እስከ ምዕራባዊ ክፍሉ ድረስ እያጸዳ መሄዱን ገልጠዋል። ይህ ጦርነት ጠላት ለብዙ ጊዜ ሲዘጋጅበት የቆየ ነው ያሉት ጀኔራሉ የኢራቅ ሰራዊት መውጫ መግቢያውን እያንዳያገኙባቸውና ጉድጓድ ሲቆፍሩም ግድብ ሲገነቡ መቆየታቸውን አስረድተዋል። የመኪና መሄጃ መንገድ ጨምሮ ውስጥ ውስጡን ተጓዥ ጉድጓድ ማዘጋጀታቸውንም ጀኔራል ታውንሰንድ ጨምረው ገልጠዋል። ይሁንና የኢራቅ ሰራዊት ይህን ሁሉ መደርመሱንና በፈንጂ ማውደሙንም አክለው ተናግረዋል። ዩናይትድ ስቴትስ መራሹ ጣምራ ጦር ባካሄደው ጥርጊያውን የማጽዳት ሥራ የኢራቅ ወታደሮች ወደፊት ማምራት ችለዋል። አይሲስ ሶሪያ ውስጥም ሌላ ሽንፈት ገጥሞታል። በቱርክ የሚታገዘው የሶሪያ ተቃዋሚ ኃይል አሌፖ ወረዳ ውስጥ በአብዛኛው በአይሲስ ቁጥጥር ስር የሆነችዋን አልባብን ነጻ አውጥቷል። አልባብ ነጻ ሆነች ማለት አሉ ጀኔራል ታውንሰንድ፣ አይሲስ አዳዲስ ወታደሮችን ልኮ አዲስ ውጊያ የሚጀምርበትና ሽብርተኞችን ወደ ተለያዩ የዓለም ክፍሎች የሚልክበት መንገድ ተዘጋ ማለት ነው። ያም ብቻ አይደለም፣ ቱርክ ድንበሯን ከአይሲስ እንቅስቃሴ ነጻ አደረገች ማለትም ነው ብለዋል ጀኔራሉ። ጣምራው ጦር ለቱርክ ደህንነት ይታገላል። ከሌሎች ሸሪክ አገሮች ጋር በመተባበርና አብሮን በመቆም እስከ አይሲስ የመጨረሻ ሽንፈት ድረስ ይጓዛል። አይሲስ ዋና ከተማዬ ነች የሚላት ራቃ ነጻ እስከምትወጣም ጣምራው ኃይል ትግሉን አያቆምም። የራቃ ነጻ መውጣት ይህ ሽብርተኛ ቡድን አለቀለት፣ ራሱንም እንደ መንግሥት የሚያስብበት ከንቱ ግንዛቤ መሠረተ ቢስ ይሆናል ማለት ነው። ያኔ ከሸሪክ አገሮች ጋር በመሆን በምናደርገው ትግል ሽብርተኛው ቡድን የመጨረሻውን የሽንፈት ጽዋ ይጎነጫል ማለት ይሆናል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ ከመሰናበታችን በፊት አጠር ያሉ ማጠቃለያ ዜናዎች እናሰማችሁ። የተባበሩት መንግስታት እንዳስታወቀው የረድኤት ሰራተኞች በደቡብ ሱዳኗ ዩኒቲ ግዛት ለሚገኙ አራት በረሃብ የተጠቁ አካባቢዎች ምግብና ሌላም የሰብአዊ አቅርቦት እያደሉ ናቸው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፈረሙትን የሚበዛው ህዝባቸው ሙስሊም ከሆኑ ስድስት ሀገሮችን በሚመለከተው አዲሱ የጉዞ እገዳ አስፈጻሚ ትዕዛዝን በመቃወም 6 የአሜሪካ ክፍለ ግዛቶች ሙግት ጀምረዋል። የሃዋይ ክፍለ ግዛት አዲሱ ትዕዛዝ የክፍለ ሀገር ሙስሊሞች ይጎዳል በማለት አስቀድማ ክስ መመስረቷ ሲታወስ፣ ሌሎች 5 ደግሞ አንድ ላይ ሆነው ሙግት ከፍተዋል። የመጀመሪያውን ፕሬዝደንታዊ ትዕዛዝ በቀዳሚነት ተቃውማ የከሰሰችው ዋሽንግተን የሲያትል ከተማው ፌዴራል ዳኛ የፊተኛውን ትዕዛዝ ያገደውን ትዕዛዝ በአዲሱም ላይ እንዲያጸናው ጠይቃለች።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። የፕሮግራሙ መሪ ብርሃን ኃይሉ፣ ቴክኒሻኑ ጆ ጌል ነው።
በምሽቱ ፕሮግራም ዋና አዘጋጅ ባዳነች ሳይና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ቆንጆ ይታየና
እኔም ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በደህና አደሩ።
ደህና አደሩ።